ኢትዮጵያ የኮቪድ-19ን ወረርሽኝ መዛመት ለመመከት የዘረጋችው ስልት አደጋውን በመቀነስ የወረርሽኙን ጊዜ በማሳጠርና የምጣኔ ሀብት እድገቱን ማስቀጠል ላይ ያተኮረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናገሩ። ከታላቁ ህዳሴ ግድብ ኢትዮጵያ የምታገኘውን ተፈጥሯዊና ህጋዊ ጥቅም ሊጻረሩ የሚችሉ የተባሉ ኃይሎችንም አስጠንቅቀዋል። መለስካቸው አምሃ ጠቅላይ ሚኒስትሩ ዛሬ በፓርላማ ተገኝተው ለቀረቡላቸው ጥያቄዎች የሰጧቸውን ምላሾች ተከታትሎ ተከታዩን አጠናቅሯል።
ጠቅላይ ሚኒስትር አብይ አህመድ ዛሬ የተወካዮች ምክር ቤት አባላት በተለያዩ የሀገሪቱ ወቅታዊ ጉዳዮች ላይ ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሲሰጡ የኮሮና ወረርሽኙን በተመለከተ የተነሱ ጥያቄዎችን እጅግ ወቅታዊነትና ተገቢነት ጠቅሰው መንግስታቸው የተከተለውን የመፍትሄ መንገድ አብራርተዋል። ዓለም አቀፋዊ ወረርሽኝ ኮቪድ-19 ሁሉንም የዓለም አገሮች ያዳረሰ በሽታ መሆኑን አስታውሰው ተጽዕኖው ግን ከአገር አገር እንደሚለያይ አመልክተዋል። በተለይም ባደጉ አገሮችና እንደ ኢትዮጵያ ባሉ ደሃ አገሮች ላይ በሽታው የሚያሳርፈው በትር የሚያስከትለውን ተጽዕኖ እንደሚለያይ አስረድተዋል። የኢትዮጵያንም የራስዋን ልዩ ሁኔታዎች ከተመን በማስገባት መንግስታቸው ኮቪድን ለመመከት የዘረጋውን ስልት አብራርተዋል።
የሶስተኛው ዓለም ሀገራት የሚደርስባቸው ምት ከአድቫንስድ ኢኮኖሚ አንጻር ዝቅተኛ ቢሆንም ከዚያ የመውጣት የማገገም እድላቸው ግን ረዘም ያለ ጊዜ ይወስዳል። እኛ በዝቅተኛ ደረጃ ከሚጎዱትና ረዘም ያለ ጊዜ የዘንድሮ የኮሮና ችግር ኢኮኖሚያቸውን ሊፈትንባቸው ከሚችሉ ሀገራት ተርታ ስለሆን ሙሉ ሐሳባችንና ስትራቴጂያችን ምቱን መቀነስ፣ ጊዜውን ማሳጠርና የጀመርነውን የእድገት ጉዞ እንዴት ማሳለጥ እንችላለን የሚለው ይሆናል።
ጠቅላይ ሚኒስትሩ አክለውም የኮሮና ቫይረስ ያመጣው አደጋ ማንም ሊያስተውለው የሚችልና ገሃድ ቢሆንም ከዚህ ፈተና ጋር ግን መልካም እድሎችን ማግኘት እንደሚቻል ጠቁመዋል። በዚህም መሰረት በጤና፣ በምጣኔ ሀብት፣ በማህበራዊና በሌሎችም ዘርፎች የሚታዩትን ፈተናዎች በወጉ በመመርመርና ትክክለኛ እርምጃዎች በመውሰድ ለእድገት የሚበጁ መልካም ስራዎችን ማከናወን እንደሚቻል በራሱ በጤናው ዘርፍ በመጀመሪያ ያጋጠመውን ተግዳሮት ለመፍታት በተሰራው ስራ የተገኘውን በምሳሌነት ጠቅሰዋል።
ባለፉት 3 ወራት ይህንን ብቃት ለመቀየር ሰፊ ስራ በመሰራቱ ዛሬ በሁሉም ክልል እና በወጡ ከተማ 31 ገደማ ላብራቶሪዎች ያሉን ሲሆን በቀን 8000 ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል። አስቡት፣ በ3 ወር ጊዜ ውስጥ ነው 31 ላብ በቀን 8000 አቅም የፈጠርነው። ይህ በኩፍኝ፣ በወባ፣ በካንሰር፣ በኩላሊት፣ በሁሉም በሽታ ይሄ አቅም ተፈጥሮ ቢሆን ኖሮ የጤና ስርዓታችን ምን ያክል ህይወት ይታደግ እንደሚችል መገመት ይቻላል። በዚህ ግን አላበቃንም። በዚህ ሳምንት መጨረሻ ድረስ ተጨማሪ 7 ላቦች ስለሚከፈቱ ወደ 38 ላብ ያድጋል። በሰኔ ወር መጨረሻ 15 ተጨማሪ ላቦች ይከፈታሉ። አጠቃላይ በሐምሌ ወር ውስጥ ከ14000 ሰው በላይ በቀን የመለየት አቅም እንፈጥራለን።
በምጣኔ ሀብቱ መስክ ኮሮና ቫይረስ ያስከተለው ችግር እንዳለ ሆኖ በተወሰዱት እርምጃዎች የሀገሪቱ ኢኮኖሚ በ6% እንደሚያድግ ተናግረዋል። ይህ የመንግስታቸው ግምት ቢሆንም ዓለም አቀፉ የገንዘብ ድርጅት በበኩሉ ከ3% በላይ እንደሚያድግ መመስከሩን ለምክር ቤቱ አባላት ገልጸዋል። ከምክር ቤቱ አባላት መካከል ስለ ታላቁ ህዳሴ ግድብ ጥያቄ ያቀረቡም ነበሩ።
የህዳሴው ግድብ ለእኛ ለኢትዮጵያውያን የህልውናችን መሰረት፣ ከሁሉም ፕሮጀክቶቻችን የበለጠ ሁሉም ኢትዮጵያ የሆነ ዜጋ በሙሉ እንዳይለብሌ ነው የሚጠብቀው መሆኑ ይታወቃል። በመሆኑም አዲሱ አመራር ወደ ስልጣን ከመጣ ቀን ጀምሮ በፕሮጀክቱ ላይ የነበሩ ክፍተቶችን በመገምገም የማስተካከያ እርምጃዎችን በመውሰድ በተሻለ ጥራትና ፍጥነት ፕሮጀክቱን እያስቀጠለ መሆኑን የምክር ቤት አባላት በተለያየ ጊዜ ባካሄድነው ክትትልና ግምገማ አረጋግጠናል። ሆኖም ግን አንዳንድ የፖለቲካ ፓርቲዎችና ግለሰቦች ይህን እውነታ በመተው አዲሱ አመራር የህዳሴው ግድብ ለውጭ ኃይሎች እንደ መደራደሪያ አቅርቦታል፣ የአሜሪካ ድርድርም ቢሆን በቸልተኝነት የተገባበት የህዳሴውን ግድብ በገንዘብ ለመቀየር ሆን ብሎ የተሸረበ ሴራ ነው፣ አሁን ከድርድር ወጣን የተባለውም የህዝቡን አዝማሚያ በማየት ነው በማለት በተለያየ መንገድ ህዝብንና መንግስትን ለመነጣጠል የሚሰሩ ኃይሎች ስላሉ የመንግስት ግልጽ አቋም ለህዝብ ይብራራ። በሌላ በኩል ችግሩን በሰላማዊ መንገድ ለመፍታት ምን እየተሰራ ነው? ይህ ሳይሆን ቀርቶ ግብጽ አሁን በጀመረችው የእንቢተኝነት አድራጎት ቀጥላ ልትሰነዝርብን የምትሞክረው ማንኛውም አይነት ጥቃት ቢኖር መንግስት ምን ዝግጅት አለው?
ጠቅላይ ሚኒስትሩ በጉዳዩ ላይ ሰፊ ማብራሪያ ሰጥተዋል። በአሉባልታ ደረጃ የሚነፈሰውን ማለትም በስልጣን ላይ ያለው መንግስት ግድቡን ለድርድር አቅርቦታል የሚለውን የምክር ቤቱ አባላት ባላቸው ኃላፊነትና ስልጣንም ሊያጣሩ የሚችሉ መሆናቸውን ጠቁመው ወደዚህ ዝርዝር መግባቱን የምክር ቤቱን ክብር ማውረድ እንደሆነ ቆጥረውታል። ይሁንና የግድቡ ስራ ያጋጠመውን እንቅፋቶች ዘርዝረው የለውጡ አመራር ኃይል ያሉትን ስልጣን ከያዘ በኋላ የተፈጠሩትን እንቅፋቶችና ስህተቶች አርሞ አሁን ከደረሰበት ደረጃ ማድረሱን አባላቱ ራሳቸው ሄደው መመስከር እንደሚችሉ ገልጸዋል። በዲፕሎማሲው ረገድ የተሰራውን ከጠቆሙ በኋላ ግን ከግድቡ የሚገኘውን ጥቅም ኢትዮጵያን ሊያሳጣ የሚከጅል ኃይል ካለ ያለውን ምርጫ አሳይተዋል።
እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው። ንጹህ መጠጥ ውሃ ያስፈልጋችሁ፣ ኤሌክትሪክ ያስፈልጋችሁ የሚለን ኃይል ደግሞ ለመቀበል ትንሽ ይቸገራል። ያደጉ ሀገራት ከእርዳታ ከልመና ውጡ እደጉ ብለው ሁሌ ይናገራሉ፣ ይወቅሳሉ፣ ይጽፉብናል። እንውጣ። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛ ማገዝ አለባቸው። አካባቢ እንጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነት እንቀንስ፣ የሰው እውቀት ጉልበት እንጠቀም፣ እንደግን ያልን። ከዚህ ውጭ ምንም መሻት ኢትዮጵያ የላት። ይሄ መሻቷ ደግሞ የሚያስቆመው ኃይልና የሚከላከል ኃይል ካለ ትርጉም የለውም ለእኛ መኖርም አለመኖርም። በ21ኛ ክፍለ ዘመን ያን የሚያክል ማገሩ የተሸከመች የምትሄድ እናት ከማየት በላይ ውርደትም ሞትም የለም። እሱን ማቆም እስካልቻል ድረስ ከዛ የከፋ ማዕትና ችግር አይመስልም።
ምርጫን በተመለከተም የምርጫ ቦርድ ባቀረበው ምክረ ሀሳብ በመመስረት የህዝብ ተወካዮች ያሳለፈውን ውሳኔ አስታውሰው አንድ የምክር ቤቱ አባል ጥያቄ አንስተው ነበረ።
ይሁን እንጂ አንዳንድ የተፎካካሪ የፖለቲካ ፓርቲ አባላትና አካላት አሁን ያለው መንግስትም ሆነ የህዝብ ተወካዮች ምክር ቤት ከመስከረም 2013 በኋላ ህጋዊ መሰረትም ሆነ እውቅና ስለማይኖራቸው አማራጭ መፍትሄ የፖለቲካ ውይይት ማለትም የሽግግር መንግስት ወይም ባለአደራ መንግስት መመስረት እንደሚገባና ይህ የማይሆን ከሆነ በሀገሪቱ ከፍተኛ ነውጥና ቀውስ እንደሚፈጠርና ይህንንም እንቅስቃሴ የመከላከያ ሰራዊትም ሆነ የጸጥታ ኃይሎች ጭምር ድጋፍ እንደሚሰጣቸው በተለያዩ የመገናኛ ብዙሃን መግለጫ ይመስል አስተያየቶችን እየሰጡ ይገኛሉ። በሌላ በኩል ደግሞ በትግራይ ክልል የ2012 ምርጫ ቀደም ሲል በተያዘው የጊዜ ሰሌዳ መሰረት ለማካሄድ የሚያግድ ኃይል እንደሌለ የህወሓት መግለጫ እየሰጠ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር፣ እነኚህን የሁለቱንም ወገኖች የህገ መንግስታዊ አካሄዶችን እንዴት ስርዓት ማስያዝ ማስተናገድና ምላሽ መስጠት ይቻላል? ምንስ አቅጣጫ እንደ መንግስት እየተያዘ ይገኛል? ማብራሪያ ብሰጥ አመሰግናለሁ።
ጠቅላይ ሚኒስትር አብይም ለጥያቄው መልስ ሰጥተዋል።
እኛ የምክር ቤት የወሰነው ውሳኔ ተቀብለን መፈጸም እንጂ የበላይ አካል የበላይ የስልጣን አካል የወሰነው ውሳኔ መልሰን እንደ መንግስት ልንነጋገርና ልንቀይር የሚያስችል አቅም የለም፣ ህገ መንግስታዊ አቅም የለም። በዚህ ምክንያት ወደ አጣሪ ጉባኤ ሄዶ አጣሪ ጉባኤው ባልተለመደ መንገድ በቴሌቪዥን በይፋ ከወትሮ በተለየ መንገድ ውይይት አካሂዷል። ሁላችሁም ሰምታችኋል። ይሄ ጥሩ ልምምድ ነው። ለኢትዮጵያ የደረሰበትን ድምዳሜ ለፌዴሬሽን ምክር ቤት አቅርቧል። ፌዴሬሽን ምክር ቤት ምን እንደሚወስድ አናውቅም። አሁን በጉዳዩ ተወያይቶ ውሳኔ ሲሰጥ ያን ውሳኔ እንደ መንግስት እናስፈጽማለን። የእኛ ስራ በህግ አግባብ የተፈጸመውን ማንኛውም ውሳኔ በተገቢው እንዲፈጸም ማድረግ ነው እንጂ ህጉን መቀልበስ የሚያስችል ስልጣን ለአስፈጻሚው አልተሰጠም። በዚህ አግባብ ጉዳዩ ቢታይ መልካም ይሆናል። ከምርጫ ቦርድ አንጻር ሁኔታ አጥንተው አይተው አያዋጣንም፣ ስልጣናችሁን ከፈለጋችሁ ትወስዳላችሁ እንጂ የማይረባ ነገር አንሰራም ማለታቸው በኋላ ላይ ቆይተን ስናየው ለካ የለውጡ እና የትግላችን ፍሬ ነው። ተቋም እየገነባን ነው ማለት ነው። ተቋም እየተገነባ ሲሄድ አስፈጻሚዎች እንዳሻቸው ገብቶ ማድረግ እንዳይችሉ ይከላከላል። ለዚህ ምርጫ ቦርድን መመስገን አለበት። የምርጫ ቦርድ ሰብሳቢ ወዴት ቁጥቃን ጠንከር ብለው ዲሞክራሲያዊ መስከን ለመፍጠር ኢትዮጵያ ውስጥ መሄድ ያለብን መንገድ በዚህ መንገድ እንጂ እናንተ የምትሉት አይደለም ብለው ከኛ ፍላጎት ተቃር ነው መቆማቸው ምስጋና የሚያስቸር ብቃት እንደሆነ ነው በኋላ መገንዘብ ይቻላል።
ጠቅላይ ሚኒስትሩ ለሌሎች ጥያቄዎች የሰጧቸው መልሶች ወደፊት ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ